Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
ታክሲዋ ሞልታለች። አውቶቡሷ ወደፊት እየገሰገሰች ነው። ባጃጇ ቱክቱክቱክቱክቱክ እያለች ነው። ብዙ ተሳፋሪዎች አሉን። ከዋሽንግተን ዲሲ፣ ከአዲስ አበባ፣ ከአስመራም ጭምር ተሳፋሪዎች አሉን። ብዙ የሚያነጋግሩ ጉዳዮችን ይዘናል። ዛሬ የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። መስታወት አድራጋውም እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። በዛሬ የጋቢና ጉዞ በእውቀቱ ስዩም አዲስ መጽሐፍ አሳትሟል። ትላንት አውርተንበት ነበር። በአጭሩ በብዙ የሚያነጋግሩ ጉዳዮች የዳሰሰበት ከአሜን ባሻገር መጽሐፉን አስመልክቶ አነጋግረነዋል። በአጭሩ በጋቢና ይሳፈር አይደል ሄኖክ?
ይግባ።
ቀርቡልንን የተዛቡ አስተያየቶች ተደጋግመው ስለተነገሩን አሜን ብለን የተቀበልናቸውን አስተያየቶች የሚሞግቱ መጣጥፎችን ለመጻፍ ነው የሞከርኩት።
በአፍሪካ ታላቁ የሙዚቃ ዝግጅት ወይም ሽልማት ኮራ ሁለት ኢትዮጵያውያን ሙዚቀኞችን አጭቷል። ሶስት ኤርትራውያንም አሉበት። ቴዲ አፍሮ በዝነኛ ድምፃዊ ዘርፍ፣ አቢላቀው ደግሞ ሴት ባህላዊ ድምፃዊት በሚለው ዘርፍ ታጭታለች።
አገር ባል ዘፈን አስወክዬ በመሄዴ በጣም ደስ ብሎኛል። እዛ ላይ ደግሞ
ለኢትዮጵያውያኑ መልካም እድል እንመኛለን። በተለይ በኮራ የሙዚቃ ሽልማት ደጋግማ የታጨችውና በ1998 ዓ.ም አሸናፊ የሆነችው ጸደንያ ገብረ ማርቆስ ስለ ኮራ ጥቂት እንድትነግረን በጋቢና አሳፍረናት ነበር።
የኮራ ሙዚቃ ውድድር እንግዲህ አፍሪካውያኖች ሙዚቃዎቻቸውን አቅርበው የሚወዳደሩበትና የሚሸለሙበት ነው።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ጤና ይስጥልኝ፣ እንደምን አመሻችሁ። ዜናውን የማቀርብላችሁ መስታወት ነኝ። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ስልጣናቸው ከማብቃቱ በፊት በ2016 ሊተገበሩ የታቀዱትን ተግባራዊ ስለመሆናቸው ለማረጋገጥ ስብሰባ ሲያደርጉ ነው የሰነበቱት። የፖለቲካ ፓርቲዎቹ በሚካሄደው የፕሬዝዳንታዊ ምርጫ ላይ ባተኮሩበት በዚህ የሩጫ ወቅት ፕሬዝዳንት ኦባማ የሴኔቱን አብላጫ ድምጽ መሪ ሚች መኮኔልና አፈ ጉባኤ ፖል ራያንን ይዘው ሲነጋገሩበት ነበር። ፕሬዝዳንት ኦባማ በየአመቱ ለሚደረገው የበጀት ምደባ ሁለቱም ፓርቲዎች ሪፐብሊካኑና ዲሞክራቱን ማለት ነው ትኩረት ሰጥተው ውሳኔያቸውን እንዲያሳውቁ ከወዲሁ ይፈልጋሉ። ፕሬዚዳንት ኦባማ ከ11 ሀገራት ጋር የታቀደው የጥምረት ንግድ፣ በአሜሪካ የምትተዳደረው የፖርቶሪኮ ደሴት ጉዳይ፣ በጎጂ ሱስ ተጠቂዎች ላይ፣ የሰሜን ኮሪያ የኒኩሌር ሙከራ ጉዳይ፣ የተፈጥሮ ኃይል አጠቃቀም፣ ካንሰርን ስለመከላከል ጉዳይ እንዲሁም ፕሬዚዳንቱ በስልጣን ዘመናቸው የደከሙበትና እስካሁን እልባት ስላልተሰጠው የጓቲማላ እስር ቤት መዘጋት ጉዳይ እልባት እንዲያገኝ በዚህ ዓመት ይፈልጋሉ። በሌላ ወገን WHO አንድ መግለጫ ሰጥቷል። የሰሞኑ አስደንጋጭ ዜና ሆኖ የከረመው የዚካ ቫይረስ መስፋፋት ላይ ነው። የዓለም አቀፉ የጤና ድርጅት WHO በአፍሪካና በእስያ ሀገሮች ላይ ከፍተኛ ፍርሃት እንዳለው ገለጸ። በብራዚል ለመጀመሪያ ጊዜ የታየው የዚካ ቫይረስ ጽንስን የሚያጠቃ ሲሆን ከጥቅምት ወር እስከ ጥር ወር ብቻ ወደ 4200 በቫይረሱ የተያዙ ሰዎች ተገኝተዋል። የመከላከያ ክትባት በሌለባቸው ቦታዎች ቫይረሱ በፍጥነት እንዳይስፋፋ WHO ፍርሃቱን ገልጿል። የዚካ ቫይረስ አስተላላፊ የሆነች የወባ ትንኝ በመላው አፍሪካ፣ በደቡብ አውሮፓና በእስያ በብዛት ትገኛለች። ይህ ቫይረስ እንደ ኢቦላ ለሞት የሚያደርስ ባይሆንም ያልተወለዱ ሕጻናት አይምሮን በማጥቃት ይታወቃል። እንግዲህ ለዛሬ ያቀረብንላችሁ ዜና ይኸው ነው። ወደ ጋቢና ቪኦኤ ፕሮግራማችን ልመልሳችሁ።
ጋቢና ቪኦኤ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። የምናስተናግዳችሁ ሄኖክ ሰማእግዜርና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
በነገራችሁ ላይ ዛሬ ታክሲዋ ሞልታለች ስንል ስቱዲዮአችን ግጥም ብሎ ሞልቷል። ዲጄ ፋትሱ እዚህ አፍሪካን በፍቅሩ ብድክ ክንፍ ያደረገው ቁጥር አንድ ዲጄ እዚህ ይገኛል። ባልደረባችን ዊንታ ደግሞ ከኤርትራ እዚህ የኮራ ሙዚቃ ሽልማት የታጩ ኤርትራውያንን ሙዚቃም ይዛልናለች። እንኳን ደህና መጣችሁ፣ ግቡ፣ ተሳፈሩ። እንግዲህ እንቀጥል ወደፊት።
የሞላ የሞላ ነው ዛሬ።
ጽዮን ግርማም እዚህ ትገኛለች ዝግጅታችንን እየመራች። በዚህ ሳምንት መጨረሻ ላይ እሁድ ዕለት በእውቀቱ ስዩም እንግዲህ በመጀመሪያ ህትመቶቹ ገና በወጣትነቱ የብዙዎችን ቀልብ ብቻ ሳይሆን የሀሳብ አድማሳቸውንና እይታቸውን በፈለጉት መጠን እንዲለቁት እንዲለጥጡት በር በከፈቱ ጽሁፎቹ ይታወቃል።
በእውቀቱ ስራውን የጀመረው ገና የሁለተኛ ደረጃ ተማሪ እያለ በጻፈው የመድረክ ቲያትር ስራ ነው። ከዚያ በአዲስ አበባ ዩኒቨርሲቲ በእርግጥ ያጠናው የስነ ልቦና ጥናት ሳይኮሎጂ ቢሆንም በየጊዜው በሚያቀርባቸው ስራዎቹ በእርግጥ በቲያትር ጥበባት ባለሙያዎችና መምህራን ከፍተኛ አድናቆት አግኝቷል።
በነገሮች ላይ አዲስ አበባ ዩኒቨርሲቲ በነበረበት ጊዜ በተመሳሳይ ጊዜ በእርግጥ እኔ አንደኛ ዓመት ሆኜ እሱ አራተኛ ዓመት ነበረ ዝግጅቶቹን ሲያቀርብ ግጥሞቹን መጣጥፎ
ልጅ ነኝ ለማለት ነው።
ምን ክፋት አለው? እሱ እርግጥ ነው ደግሞ የተናገርኩት። ምን ለማለት ነው? ከዛ በፊት አምስት መጽሐፎችና መጣጥፎችን እንዲሁም የግጥም መድብሎችን ሲያሳትም የመመረቂያ ዝግጅቶች አልነበረውም። ለምን ዛሬ እንጠይቀዋለን።
እሁድ ዕለት በዚህ በዋሽንግተን ዲሲ በሚገኘው ሃዋርድ ዩኒቨርሲቲ ለመጀመሪያ ጊዜ መጽሐፉን ሲያስመርቅ የጋቢና ቪኦኤ ባልደረባችን ጽዮን ግርማ ዝግጅቱን መርታለች። ከበእውቀቱ ጋር ከስቴጅ ጀርባ ተነጋግረዋል።
ደራሲ ገጣሚ በእውቀቱ ስዩም፣ ዛሬ እኔ እናንተ አልተላቀቅንም፣ መድረክ ላይ ማብረን ነበርን። አሁን ደግሞ
ከመድረክ ጀርባ
ጠር ያለ ቃለ ምልልስ ልናደርግ ነው ማለት ነው። በእውቀቱ
አቤት፣
ከአሜን ባሻገር የተሰኘው መጽሐፍ ልክ በጣም አርፍደው እንደሚያወጡ የሙዚቃ አልበም ስራ ከመጨረሻ ስራ በኋላ ዘግይቶ የወጣ ስራ ነው፣ በጣም ቆይቷል ይላሉ። ና ለምንድን የቆየው?
የቆየበት ምክንያት በአንዳንድ ለመጽሐፉ ግብዓት የሚሆኑ መረጃዎችን ስፈልግ እንዘገይች እያለው አንዳንድ ምርምር የሚያስፈልጋቸው ጥናትና ምርምር የሚያስፈልጋቸው መጣጥፎች ነበሩ መጽሐፍ ውስጥ መካተት ያለባቸው። እነሱን ለማግኘት ፈልግ ዘግይቻለሁ። ሌላው ግን ሰርቼ ያስቀመጥኳቸው ሌሎች ስራዎችም አሉ። ስለዚህ ስሰራ ነበረ። በመካከል ያለው ክፍተት ያላሳተምኩበት ነው እንጂ ያልሰራውበት ጊዜ አይደለም። ስለዚህ ለማካካስ ሌሎችን ማውጣታችን አይቀርም።
በእውቀቱ ስዩም እስካሁን ድረስ ወደ አምስት መጽሐፎች ስታሳትምና ሁለት ሲዲ ደግሞ እንደዚሁ አሳትመዋል ስታደርግ፣ እንደዚህ አይነት ስነ ስርዓት ባለው ሁኔታ መጽሐፍ አስመርቃ አታውቅም እኔ እስከማውቀው ድረስ። አሁን እንደዚህ ሰው ይሄ ሁላ ሰው አዳራሹ ሞልቶ ተሰብስቦ መጽሐፍ በዚህ ሁኔታ ሲመረቅ ምን ተሰማ?
በጣም ያልጠበቅኩት ነበረ። በእርግጥ የመጽሐፉን ዝግጅት መጀመሪያም ሀሳቡን ያመጡት ጓደኞቼ ናቸው። እኔ መጽሐፍ አስመርቄ አላቅም እና እንደዚህ ይህን ያህል ሰው መጥቶ ይታደማል ብዬ አስቤ አላቅም ነበረ። ምክንያቱም አሜሪካን ሀገር ሰዎች በጣም እንዲህ ባለ ዝግጅት ላይ የመገኘት ልማድ ብዙም የላቸውም ሲባል ነበር የማውቀው። ግን በእኔ ዝግጅት ላይ ብዙ ሰው ነው የተገኘ፣ ብዙ ወዳጆቻችን፣ ብዙ አንባቢዎች ተገኝተው ስነ ስርዓት ባለው ሁኔታ ዝግጅቴን ታድሟል።
ከመድረክ ጀርባ እያየሁ ነበር ልትወጣ ስትል፣ መጨነቅ፣ መጠበብ፣ መረበሽ፣ ወደዛ ወደዚህ መንጎራደድ አይ ነበር። ና የመጽሐፍ ምርቃት ስለሆነ ነው ወይስ ከዚህ በፊትም ወደ መድረክ ልትወጣ ስትል እንደዚህ አይነት ስሜት አለ?
እውነት ነው። እኔ ብዙ ጊዜ የራሴን የአደባባይ ሰው ነኝ ብዬ አላስብም። የሳሎን ሰው ነኝ እና መድረክ ላይ ስወጣ የጻፍኩትን ለማንበብ ከሆነ ብዙ ችግር የለብኝም። ግን መድረክ ላይ የመናገር ልማድና ተሰጥኦ የለኝም። ስለዚህ ትንሽ ያው መርበትበቴ፣ ትንሽ መደናገጥ ያልቀረም።
ከአሜን ባሻገርን ነው ዛሬ ያስመረከው። ከአሜን ባሻገር ያልከው ለምንድን ነው?
ከአሜን ባሻገር ማለት አሜን ብለን ስንቀበላቸው የቆየናቸውን የታሪክ አስተያየቶች፣ አልፎ የፖለቲካ አስተያየቶች፣ ስለ አኗኗራችን የሚገልጹ ሀሳቦች በተቋማት በኩል በትምህርት ቤትም ሊሆን ይችላል፣ በመንግስት መገናኛ ብዙሀን ሊሆን ይችላል፣ ወይም ደግሞ መንግስታዊ ባልሆኑ በተለያዩ ተቋሞች አማካኝነት የሚቀርቡልንን የተዛቡ አስተያየቶች ግን እኛ አሜን ብለን ያው ተደጋግሞ ስለተነገሩን አሜን ብለን የተቀበልናቸውን አስተያየቶች የሚሞግቱ መጣጥፎችን ለመጻፍ ነው የሞከርኩት። በዛ ምክንያት ነው አሜን ብለን ከምንቀበላቸው ነገሮች ባሻገር ያለው ሁኔታ ምን ይመስላል የሚለውን ለማሳየት ነው የጻፉት መጻፉ ነው።
ይህንን ሀሳብ ስታነሳ ማህበረሰቡ አሜን ብሎ የሚቀበላቸው ሀሳቦች ምናልባት አንድ ማህበረሰብ እንደ ራሱ ወይም ደግሞ እንደ አንድ መለያ አድርጎ የሚቀበላቸው ሊሆን ይችላሉ። ከዚህ ባሻገር ያሉትን ብለህ ስታነሳ ምን አይነት ምላሽ ይጠብቃል? አጨቃጫቂ ይሆናሉ ያነሳቸው ሀሳቦች ብለህ ታስባለህ? አመራማሪ ይሆናሉ ብለህ ታስባለህ? ምን አይነት ነገሮችን ይፈጥራሉ ብለህ ትገምታለህ?
እኔ አንድ ጸሐፊ ያው እስቲ አጨቃጫቂ ሀሳብ ልጻፍ እስኪ አወዛጋቢ ሀሳብ ልጻፍ ብሎ አይጽፍም። የሚጽፈው ምንድን ነው? እንደኔ ብሎ ደግሞ እኔ የማስበው ደግሞ እንደዚህ ነው፣ እስካሁን የሰማሁት የተነገረኝ ይሄን ይመስላል፣ ግን እንደኔ ብሎ የሚያቀርበው ነገር ይኖራል። እኔም እንደዛ ነው ላረግ የፈለግኩት። የተነገረኝ ነገር ተመራመሬ ከደረስኩበት ጋር አይገናኝም። ስለዚህ ተመራመሬ የደረስኩበት አንብቤ የደረስኩበት ወይም አይቼም የደረስኩበት አንዳንዴ በእይታ በቦታው ተገኝቼ የመረመርኳቸው ነገሮች አሉ ካየሁት ነገር ጋር አይገጣጠምም እና ያየሁትን የዳሰስኩትን ወይም ደግሞ በምርምር የደረስኩበትን ነገር ከአንባቢዎች ጋር ልካፈሉ ብዬ የጻፉት ነገር ነው። ከዛ በኋላ ስላለው ምላሽ እኔ ከእኔ የወረደ ነገር ነው፣ የኔ ጉዳይ አይደለም ብዬ ነው ማስበው።
ግን ደግሞ አንተ እንዳልከው እንደዚህ አይነት ስራዎች ሲቀርቡ ሰዎች እንዲመራመሩ እንዲጠይቁ ወደ ተሻለ ወደ ሌላ ደግሞ አቅጣጫ እንዲያመላክቱ እንደዚህ አይነት መጽሐፎች ይጻፋሉና ከዛ አንጻርስ ይሄን መጽሐፍ መነሻ አድርገው ሌሎች የምርምር ስራዎች ሊቀርቡ ይችላሉ ወይ? ይሄን ሐሳብ መነሻ አድርገው እኮ እንደዚህ አይነት ነገር ሊመጣ ይችላል ብለህ አስበህ ጻፍከዋል?
እኔ ምንድነው የኔን አንዳንድ የኔን መጣጥፎች አንብቦ ሰዎች እንደኛ አገራቸውን የሚመለከቱበት ወይም የአገራቸውን ታሪክ የሚመለከቱበትን መንገድ በሌላ አይን ሊያዩ የሚችሉበት መንገድ ሊኖር ይችላል ብዬ አስባለሁ፣ ወይም ቢኖር ደስ ይለኛል። በሰዎችና በሰዎች መካከል ያለ ግንኙነት አሁን አንዳንዴ የማስበው ነገር አለ፣ የማየው ነገር አለ። ምንድን ነው? ባለፉት ሁለት አስርት ዓመታት በተለይ የሚጻፉ አንዳንድ መጽሐፎችን ስመለከታቸው መጽሐፎቹ በህብረተሰብ መካከል በተለይ በኢትዮጵያ ህዝቦች መካከል ያለውን ትስስር የሚያላሉ አልፎ አልፎም ደግሞ እንዲበጠስ የሚገዘግዙ አስተያየቶችን ሀሳቦችን ያለው እነዚያ ሀሳቦች ልሞግታቸው ይገባል። ምክንያቱም አብሮ መኖራችን ይሸረሽሩታል፣ ለህልውናችን አስጊ ናቸው ብዬ አስባለሁ። ስለዚህ እነሱን የሚሞግቱ ነገሮችን ለመጻፍ ሞክር ያለው አውዳሚ ሀሳቦችን ብዬ የማስባቸውን ሀሳቦች ለመፋለም ሞክር ያለው።
በአጠቃላይ መጽሐፉ ፖለቲካዊ ነው? የታሪክ ምርምር ነው? ማህበራዊ ነው? ምንድን ነው ይዘቱ?
መጽሐፉ እንግዲህ የተለያዩ ሀሳቦችን የያዘ ነገር ስለሆነ መጽሐፍ ስለሆነ ሙሉ ሀሳቡን ግን በመጽሐፉ ውስጥ ያየኋቸው ያነበብኳቸው በምርምር የደረስኩባቸው ሀሳቦችን የተለያዩ ሀሳቦችን የያዘ መጽሐፍ ነው ብዬ ማስበው።
በእውቀቱ ታሪክ ታነሳለህ፣ ስለ ታሪክ ትጽፋለህ እና አንዳንድ ሰዎች አንተ የታሪክ ተመራማሪ አይደለህም ማለት ነው፣ የታሪክ ተመራማሪ ስላልሆነ ታሪክን ተመርኩዞ የሚያቀርበው ሀሳብ ምን ያህል ተቀባይነት አለው በሚል ጥያቄ ያነሳሉ።
እኔ ያው ስለ ታሪክ ለመጻፍ የግድ የታሪክ ባለሙያ መሆን አለብኝ ብዬ አላስብም። በሙያ ጸሐፊ ነኝ፣ ደራሲ ነኝ እና ከራሴ ሙያ አንጻር ታሪክን የሚመለከትበት መንገድ አለ። ያን መንገድ ለማሳየት ሞክሬያለሁ። የራሴ ምርጫ አለ፣ የራሴ ፍላጎት አለኝ፣ የራሴ ዝንባሌ አለኝ። ስለዚህ ከዛ ተነስቼ ለመዳኘት የሞከርኩትን ነገር ነው የማቀርበው። የግድ አንድ ሰው ስለ ታሪክ ለመተቸት የታሪክ ባለሙያ የታሪክ መምህር መሆን አለበት እያለስ።
ይሄ መጽሐፍ ምን ያህል ሌሎች ሰዎችን እንዲጠይቁ እንዲመራመሩ ወይም ደግሞ እንደ አንድ የምርምር አጋዥ መጽሐፍ ሆኖ ያገለግላል ትላለ? በምን ደረጃ
አላውቅም፣ ግን አንብቦ የኔ መጽሐፍ አንብቦ ይሄ ጉዳይ ከታሪኩ እውነታ ጋር አይመጣጠንም አይጣጠምም ብሎ የሚያስብ ሰው የራሱን ሀተታ የራሱን ትችት ሊያቀርብበት ይገባል። እንዲሁም ደግሞ ተጨማሪ ነገር ማቅረብ የሚፈልግ እኔ ባቀረብኩት ላይ ተነስቶ ሌላ ነገር የተሻለ ጥናት ለማምጣት የሚሞክርም ሰው ካለ ምናልባት ሊያግዘው ይችላል። እኔ የሰራሁት ብዬ አስባለሁ።
በጣም አመሰግናለሁ።
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shinil. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
ከምሽቱ 1 ሰዓት ከ45 ደቂቃ ሆኗል። ጋቢና ቪኦኤ ዝግጅቶቻችንን በአጭር ሞገድ በሾርት ዌቭ 2 በ1558 ኪሎ ሄርትስ እንደዚሁም በ6080 ታገኛላችሁ። ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ድረስ በመካከለኛ ሞገድ ደግሞ በ1431 ላይ እንገኛለን። ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል አሁን ስለ ኮራ የሙዚቃ ሽልማት የምንለው አለን።
በአፍሪካ ትልቁ የሙዚቃ ሽልማት ኮራ ሁለት ኢትዮጵያውያንን እጩ አድርጎ አክብሮናል። ቴዲ አፍሮ በዝነኛ አፍሪካዊ ሙዚቀኛ ዘርፍ ታጭቷል። አቢላቀው ደግሞ ሴት ባህላዊ ድምጻዊት በሚለው ዘርፍ ታጭታለች።
በነገርሽ ላይ ጋዜጠኛ ሲልብን ትንሽ ወሰድ አድርጎት ነበር።
እናንተ ለጋዜጠኞች የተዘፈነ ነው።
እንደዛ ነው። ጋቢና ቪኦኤ እንግዲህ መልካም እድል ይመኝላቸዋለሁ ሁሉም ለሙዚቀኞቹ። አቢላቀውን ደግሞ ጽዮን ግርማ በስልክ አነጋግራለች። ቃለ መጠይቁን ስትጀምር ታዲያ የአቢላቀውን የኔ አበሻ የሚለውን ዜማ በስልክ አሰማቻት። ከዛስ?
Hello.
Hello.
አቢላቀው ድምጻዊት የሙዚቃ ግጥም ጸሐፊ እንደዚሁም ደግሞ ዜማ ደራሲ አቢላቀው።
አቤት። አመሰግናለሁ። ማን ልበል?
ስልክ ደውሎ ዘፈንሽን የሚጋብዝሽ ማን ነው ብለሽ ተደናገጥሽ?
አስተነግር በጣም ደስ ይላል።
ጽዮን ግርማ እባላለሁ ከአሜሪካ ድምጽ ሬዲዮ ጣቢያ ነው ደውልልሽ።
ሀይ ጽዮን፣ እንዴት ነሽ?
ደህና ነሽ ወይ?
ሰላም ነው፣ ሰላም ነው። እንዴት ናችሁ?
እግዚአብሔር ይመስገን። መቼም ያለ ምክንያት ደውዬ ዘፈንሽን አላሰማውሽም። የኔ ሀበሻ የተሰኘው የሙዚቃ ስራሽ በቅርቡ የሰራሽው ወደ 7 ሚሊዮን የሚደርስ ተመልካች ዩቲዩብ ላይ አግኝቶ በኮራ የሙዚቃ አዋርድ ላይ እጩ አድርጎሻል። ለቃለ ምልልስ ነው የደወልንልሽ።
እንግዲህ ለቃለ ምልልስ አልመችም፣ በቃ የቻልኩትን እሞክራለሁ።
አዎ፣ ጥያቄ ስትጠየቂ እንደው ሽኩርምም እንደምትይ አይቼሻለሁ ከዚህ በፊት በቴሌቪዥንም።
እኔም ብቻ ዝፈኝ በይኝ፣ ቃለ ምልልስ አልችልበትም። ና
የዚህን ግጥምና ዜማ የሰራሽው አንቺ ነሽ?
ቀጥታ ወደ ጉዳዩ።
አዎ፣ በቀጥታ ወደ ደወልኩበት ጉዳይ ላምራ ብዬ ነው። አንቺ ነሽ የሰራሽው ግጥምና ዜማውን? እንዴት ነው ቪዲዮ ውስጥ የተቀረጸው? እስቲ ንገሪኝ።
አዎ፣ እኔ ነው የሰራሁት ግጥሙንም ዜማውን። ያው እሞክራለሁ ነው የሚባለው፣ ግን ህዝቡ ስለወደደው በጣም ደስ ብሎኛል። ሙዚቃውንም አሸብር ነው የሰራው። ከዛ ደግሞ ያው ቪዲዮውን ለመስራት ከተለያየ ቦታ ነው ቪዲዮ ሹት የተደረገው። ከዛ መርጅ ተደርጎ ነው ኤዲት የተደረገው።
የተለያየ ቦታ ስትየት የተለያየ ሀገር ላይ ተቀርጾ ማለትሽ ነው?
አዎ፣ የልጆቹ ፓርት አለ፣ የኔ ፓርት አለ። የልጆቹ ፓርት ደግሞ ለንደን ነው ሹት ያደረገው፣ አማን ይባላል። ዳይሬክት ያደረገውም አማን ነው። ሁለቱም አማን ነው ስማቸው። የኔን ፓርት ደግሞ ባርሴሎና ነው የተሰራው። እሱ ደግሞ የኔ የአጎቴ ልጅ ነው የሰራልኝ።
ስለዚህ ጓደኞችሽ፣ ቤተሰብ፣ አንቺ ተደምራችሁ የሰራችሁት የሙዚቃ ቪዲዮ ከ7 ሚሊዮን በላይ ተመልካች አፍርቷል። እንደዚሁም ደግሞ አሁን ለኮራ የሙዚቃዋ
ሽልማት እጩ ሆናል። ይሄ ሽልማት ይሄ ውድድር ይሄ እጩ መሆን ምን የሚሰጠኝ ጥቅም አለ ትያለሽ?
የሚሰጠኝ ጥቅም ሁሌ ኢትዮጵያ ስሟ ሲጠራ ደስ ይለኛል፣ ሁላችንም ደስ ይለናል። እና እኔ ደግሞ በአጋጣሚ ይሄን የትራዲሽናል ማለትም የአገር ባህል ዘፈን አስወክዬ በመሄዴ በጣም ደስ ብሎኛል። እዛ ላይ ደግሞ በጣም ታይለንት ያላቸው ልጆች አሉ ኢትዮጵያ ውስጥ፣ በጣም ይሄን እድል ማግኘት ያለባቸው ማለት ነው። ለእነሱ ደግሞ ተስፋም ይሆናል ብዬ አስባለሁ። ኢትዮጵያን ስም አስወክሎ መሄዱ ካሸነፍን ደግሞ በኢትዮጵያ ስም አሸንፈን ከተመለስን ትልቅ በጣም ደስታ ነው የሚሰማኝ። የሀገራችን ሙዚቃ ሪፕሬዘንት አድርገን አሸንፈን መመለሱ ነው። በዚህ ሰዓት ማቀው
ይሄንን ውድድር ለማሸነፍ የሚጠበቅብሽ ማድረግ የሚጠበቅብሽ ነገር ከዚህ በኋላ ምንድን ነው?
ያው የሚጠበቀው ምንድን ነው? እኛ ያው ስራችን ሰርተን እነሱ ፒክ አድርገውታል ዘፋኑ ማለት ነው። ይሄ ስራ ደግሞ እንዲመረጥ ያደረገው ህዝቤ ነው፣ የሀገር ሰው ነው፣ ፋኖቻችን ናቸው። እና አሁንም ከጎናችን እንዳይለዩ ቦት ማድረግ አለባቸው። ቦት ሲደረግ ያው ቁጥር አለ። ቁጥሩ 248-984-00 በዛ ቁጥር የእኛን ኮድ አስገብተው ኮራ አሁን የኔ ኮድ 74 ነው። ኮራ 74 ብለው ቴክስት ማድረግ አለባቸው። በዛ ነው ቦቱ የሚቆጠረው።
ኢትዮጵያውያን ባህላዊ አርቲስት በሚል ኢትዮጵያን ትራዲሽናል ፊሜል አርቲስት በሚል ዘርፍ ነው የተመረጥሽው?
አዎ፣ እኔ የተመረጥኩት በፊሜል ትራዲሽናል በሚለው ዘርፍ ነው። ያው ቴዲም በሌጀንድ ነው የተመረጠው፣ የኔም በ74 የሱ በ156 እና ከህዝቡ ነው የሚጠበቀው። ቮት ከተደረገ የማሸነፉ ቻንስ ሰፊ ነው። ሁለት ድምፃውያን ከአንድ ሀገር ላይ አሸናፊ ቢሆኑ በጣም ያስደስት ነገር ነው የሚሆነው። ስለዚህ አሁን አድማጮቻችንና አድናቂዎቻችን የምንጠይቀው ለሁለታችንም ድምፅ እንዲሰጡ ነው።
ስለዚህ ለተመልካቾችሽ ለእኛም አድማጮቻችን ምረጡኝ ነው እያልሽ ያለሽ? የምረጡኝ ዘመቻ እያደረግሽ ነው?
አዎ፣ የምረጡኝ ዘመቻ ነው። ይሄ እኔ ብቻ ሳይሆን ያው የአገር ሙዚቃ መታወቅ አለበት። በጣም የሚያስደስተው ነገር ትልቅ ፉል የሆነ ካልቸር አለን፣ በጣም የሚያስደስት ካልቸር አለን። እኔ ደግሞ ብዙ ጊዜ ስለ ሀገር መስፈን እወዳለሁ፣ በጣም ደስ ይለኛል። እና በዛ ደግሞ መመረጡ በዛ ካቴጎሪ መግባቴ በጣም በጣም ነው ያስደሰተኝ። እና መመረጡ ተመርጧል። አሁን ቮት ከተደረገ የማሸነፉ ቻንስ ትልቅ ነው።
በጣም እናመሰግናለን አቢ ላቀው። እኛም መልካም እድል እንመኛለን። እስቲ ይሄን ዘፈን በመጋበስ የጀመርነውን ሙዚቃ በመቀጠል እንሰነባበት። ትንሽ ትልናለሽ አብረሽ?
እላለሁ በደም ግን አመሰግናቸዋለሁ እናንተ እድሉን ስለሰጣችሁን።
እስቲ አብረሽ እያንቀደቀሽ ተሰናበችልን አድማጮቻችንን።
አሁን ገና አሁን ኖ አሁን ገና አሁን ኖ አሁን ገና
እናመሰግናለን። ሰላሙኝ
አመሰግናለሁ። ሰላሙኝ
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። አቢ ላቀውን እናመሰግናለን። መልካም እድል። እንግዲህ አቢ፣ እዚህ ስቱዲዮ ውስጥ ሁለት እንግዶች ይዘናል። መስታወት ዲጄ ፋትሱ እዚጋለ።
ዲጄ ፋትሱ እንግዳ ነው እንዴ?
ዛሬ
ለዛሬ
ቤት ለእንግዳ
ሰላም ናቸው።
እና ዊንታ አለች።
ዊንታ እንግዳችን ናት።
አድማጮቻችንን ሰላምታ አቅርቤና ወደ ኮራ እንገባለን።
የጋቢና አድማጮች እንዴት ናችሁ?
በቃ ይህን ብቻ ነው። ደህና ነን።
እሺ ዲጄ ካንተ ልጀምር። ሁለት ኢትዮጵያውያን ናቸው ዘንድሮ ለኮራ ዝግጅት የታጩት። እስኪ ስለ ኮራ ጥቂት በለን። ከዚህ በፊት የታጩትንም ሰዎች እስቲ ግለጽልን።
እንግዲህ ያው ሁሉም ሰው እንደሚያውቀው ኮራ አዋርድስ በአፍሪካ ውስጥ ትልቁ የሙዚቃ አዋርድ ነው። በተለያዩ ዘርፎች የተለያዩ ሙዚቀኞች ይታጫሉ። በኢትዮጵያም እንግዲህ በአሁኑ ቴዲና አቢሳጩ እንጂ ከዚህ በፊትም ሌላ ነበሩ። እነ ቴዎድሮስ ሞሲሳ፣ ሸዋንዳይ፣ ጸደንያም እንደዚህ። ጸደንያ ናት ታጭታ ያሸነፈችው እስካሁን
በ98 እና ሚኪያ በኃይሉ በህይወት የለችም። ታጭታ ነበረ። ሀዲ ኃይሌ ደግሞ በውጭ ሀገር የሚኖሩ አፍሪካውያን አርቲስቶች በሚለው ዘርፍም ታጭቷል።
በዳያስፖራ
ሶስት ኤርትራውያን አሉ። አልተቻሉም ኤርትራውያን አርቲስቶች። ዊንታ እነማን ናቸው?
ኮራ አዋርድስ ለመጀመሪያ ጊዜ ነው ኤርትራውያን እጩዎችን ያቀረበው። ኤርትራውያን እጩ ሆነው ሲቀርቡ ለኮራ አዋርድስ ይሄ የመጀመሪያው ጊዜ ነው። ሶስት ድምፃውያንን ነው ታጭተው ያሉት። ሴት ባህላዊ ድምፃዊ ሻምጎሹ ትባላለች። የዘፈኗ ርዕስ ጎተና ህድሞ ይላል። ሁለተኛ እጩ ሆኖ የቀረበው በወንድ ድምፃዊ ነው። በወንድ ድምፃዊ በምስራቅ አፍሪካ የሚገኝ ነው። እሱ ቴዎድሮስ ኤርሚያስ ይባላል። የታጨበት ዘፈን አርዕስት ዳግማይ ነገሰት ይላል። ሶስተኛው እጩ በመንፈሳዊ መዝሙሮች ነው የታጨችው። እሷም ሳራ ሀጎስ ትባላለች። በእጩ ሆኖ የቀረበው የእሷ መዝሙር የስዋሂሊና የትግርኛ ቅልቅል የሆነ መዝሙር ነው። አርእስቱ ቢታኩምቢያ ይላል።
ምን ማለት ነው ቢታኩምቢያ?
በእርግጥ ትርጉሙን እኔ ስዋሂል ስለማልችላል ትግርኛ ስላለን አላውቅም።
እሺ፣ መልካም፣ እናመሰግናለን። መልካም እድል እንመኛለን። ለመስታወትና ለዲጄ ፋትሶ አንድ ጥያቄ ላንሳ። እንደዚህ አይነት የአፍሪካ የሙዚቃ ሽልማቶች ለኢትዮጵያ ሙዚቃ፣ ለኤርትራ ሙዚቃ የሚያበረክቱት አስተዋጽኦ ምንድን ነው? አርቲስቶቹ ስማቸው ከመጠራታቸው ዋንጫ ከመሸለማቸው ባለፈ ግን ለሙዚቃ እድገት ምን ፋይዳ አለው?
ትልቁ የሚመስለኝ እኔ ሽልማት በመጀመሪያ ደረጃ ሲዘጋጅም የአንድን አገር ዘፋኝን ብቻ ሳይሆን ዘፈኑንም ለማስተዋወቅ እንዲሁም ደግሞ እውቅና ለመስጠትም ነው። በየዘመኑ ስለሚለዋወጥ ያንን እውቅና ለመስጠትም ይመስለኛል። የእነዚህ ልጆች መታጨትና እዛ ደረጃ ለመድረስ ሙዚቃው ያለበት ደረጃ ከአገር አቀፍ የበለጠ እንዲሁ ወደ ውጭው ወዳሉት አድማጮች በኳሊቲውም ይሁን በጥራቱ በያዘው መልእክትም ወይም ደግሞ በአለው የቪዲዮ ጥራት የሰዎችን ቀልብ ስቧል ማለት ነው። ከዛ በተረፈ የብዙ ኢትዮጵያውያንን የሚያስማማ እኛን ይወክለናል ብለው የተስማሙበትም ነው የሚሆነው ማለት ነው። ለዛ ነው።
መልካም። እስኪ ከጸደንያ ገብረ ማርቆስ እንስማ። ከጸደንያ ገብረ ማርቆስ እንስማ። ጽዮን አነጋግራታለች።
ሙዚቃ ውድድር እንግዲህ አፍሪካውያኖች ሙዚቃዎቻቸውን አቅርበው የሚወዳደሩበትና የሚሸለሙበት ነው። የተለያዩ የሙዚቃ ውድድሮች አሉ። ከዛ አካል አንዱ ነው። በቃ የትኛውም ዓለም ላይ እንደሚደረገው ምዕራባውያኖቹም እንደሚያደርጉት ብሪቲሽ ሚውዚክ አዋርድ፣ አሜሪካን ሚውዚክ አዋርድ እንደሚባለው ማለት ነው። ዩሮፒያን ሚውዚክ አዋርድ እንደሚባለው በአፍሪካም ሙዚቀኞች ስራዎቻቸውን የሚያቀርቡበትና የሚወዳደሩበት የሚሸለሙበት ፕሮግራም ነው ማለት ነው።
የፕሮግራሙ ስፋት አፍሪካ ውስጥ የሚደረግ ነው እና የተከታዮች ብዛት፣ የፕሮግራሙ ይዘት፣ ውድድሩም አሸናፊዎች በሚገለጽበት ሁኔታ ያለው ነገር ምን ይመስላል?
እንግዲህ እኛ ሀገር ነው እንጂ ብዙ ስለ እነኝ አይነት ውድድሮች በደንብ ሚዲያ ላይ ማታየው እና በረጅሙ በደንብን በሰፊው ሲወራ ማናየው እንጂ በሁሉም አፍሪካን ሀገሮች በደንብ ይታወቃል። ተሳታፊዎች ብዙ አሉ። በሚሊየን የሚቆጠሩ ተመልካቾች ይከታተሉታል። በአንዳንድ የቴሌቪዥን ጣቢያዎች ላይ ይተላለፋል። አሁን ቲቪ ማለት ኮራ አዋርድ ያንኛ ስንወዳደር ቲቪ ፋይፍ ፈረንሳዮቹ በዛ ይተላለፍ ነበር። እንደ ዜና ሁሉ ይሰራል። አፍሪካ ላይ በደንብ ትልቅ ካቨሬጅ አለው።
ጸደንያ እናመሰግናለን። ዝግጅታችን እዚህ ላይ ተጠናቋል። ስናስተናግድ ያመሸነው ሄኖክ ሰማእግዜርና
ታራጋው ነን። እንግዲህ መልካም ምሽት። በነገው ጉዟችን እንገናኝ።
መልካም ምሽት።
This program has come to you from the Voice of America, Washington.